በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል።
ጌታ ተባረከ፣ ኢየሱስ ተባረከ።
ወዳጆቼ እግዚአብሔር ብዙ ነገሮቻችንን ስላደረገልን ስላከናወነልንና ስለፈጸመልን ክብር ምስጋና ይገባዋል። አይደለም እንዴ? አዎ፣ ታምራት በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። ዛሬም ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር በሚኖረን ጊዜ ሁሉ በባርኮቱ እንደሚገናኘን ተስፋ እያደረግንና እያመንን እስቲ የዛሬውን ዝግጅታችንን በጸሎት እንጀምር። ጌታ እግዚአብሔር አምላካችን ሆይ፣ ቃልህ እጅግ አጽናኝ ነው፣ ቃልህ እጅግ ይጠግናል። ቃልህ እግዚአብሔር አምላኬ ሆይ ቅን የሆነውን መንገድ ያሳያል። እግዚአብሔር አባቴና አምላኬ ሆይ ሰማይና ምድር ቢያልፉ እንኳ ይህ ታላቅ የሆነው ቃል እንደማያልፍ ኢየሱስ ክርስቶስ ተናግረሃል። በዚህ ቃል እግዚአብሔር ሆይ ለዘላለም መኖር እንድንችል እርዳን። በዚህች ምሽት ደግሞ እነሆ አባታችን ሆይ አስተማሪውን መንፈስ ቅዱስን ላክልን፣ እንማራለን፣ እንገሰጽበታለን። እግዚአብሔር አምላካችን ሆይ የእኛ መንገድ የተሳሳተ መንገድ ነው፣ የእኛ መንገድ የተጣመመ መንገድ ነው። እግዚአብሔር ሆይ እውነትና ብርሃን፣ እውነትና ቅንነት ያለበትን ያንተን መንገድ ማየት እንድንችል በዚህች ምሽት የልቦናችንን ዐይኖች አብርተ እንድታሳየን እንለምናሃለን። በመድኃኒታችን በቀኝህም ባስቀመጥከው በውድ ልጅ በኢየሱስ ክርስቶስም አድማጮቼ፣ በትላንትናው ምሽት ክፍለ ጊዜ ጥናታችን ከኢሳይያስ ምዕራፍ 38 ከኢሳይያስ ምዕራፍ 39 እግዚአብሔር አምላካችን ከሁለቱ ምዕራፎች እጅግ ታላቅ የሆነውን ነገር አስተምሮናል። አይደለም እንዴ? ማን ያልተባረከ አለ? እግዚአብሔር ሲናገር ማንስ የማይሰማ አለ? እግዚአብሔር ሲናገር ወገኖቼ ተራራስ ምድርስ አይንቀጠቀጥምን? እግዚአብሔር ሲናገር ተራራውስ አይጤስምን? ወዳጆቼ ሆይ እስቲ ራሳችንን እንፈትን። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር አምላካችን እንደ ልማዱ ይናገረናል። ከምዕራፍ 38 ሕዝቅያስና ሕመሙን በተመለከተ፣ ከምዕራፍ 39 ደግሞ ሕዝቅያስና ባቢሎንን በተመለከተ ሰፋ ያለ ጥናት ማድረጋችን የሚታወስ ነው። ዛሬ ደግሞ የምንመለከተው ምዕራፍ 40ን በአጠቃላይ ይሆናል ማለት ነው። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ትንቢተ ኢሳይያስ ምዕራፍ 40ን አውጡ። የትንቢተ ኢሳይያስ ምዕራፍ 40 አብይ ሐሳቡ የዓለማት ፈጣሪ፣ ፈጠን ፈጠን በሉ፣ የዓለማት ፈጣሪ አዳኝና ደጋፊ የእግዚአብሔር ማጽናናት የሚል ይሆናል። ምዕራፍ 40 ደረስን ማለት ወደ መጨረሻው ምድብ ማጠቃለያ ደረስን ማለት ነው። የመጽሐፉን መጀመሪያና መጨረሻ ምድብ ብናነጻጽር ከፍተኛ ልዩነት እናገኝበታለን። በመጀመሪያው ምድብ የተመለከትነው ሉዓላዊው አምላክ ዙፋን ላይ ሆኖ ራሱን ሲገልጥ ነበር። በዚህ መጨረሻ ምድብ ደግሞ በስቃይና መከራ ምትክ የዓለም አዳኝና ታዳጊ ራሱን ሲገልጥ ነው የምንመለከተው። ከምዕራፍ 6 አክሊልን ወይም ዘውድን ተመልክተናል። ከምዕራፍ 53 ግን መስቀልን እንመለከታለን። የመጀመሪያው ምድብ አብይ ሐሳብ የእግዚአብሔር መንግሥት ወይም አገዛዝ ነበር። በዚህ ምድብ የምንመለከተው ግን የእግዚአብሔርን ጸጋ ነው። ስለ እግዚአብሔር ጸጋ ይሆናል ማለት ነው። ምዕራፉ አጽናኑ፣ ሕዝቤን አጽናኑ በማለት ነው የሚጀምረው። እዚህ ላይ የእግዚአብሔር መልእክት መጽናናት እንጂ ከመጀመሪያው ምድብ እንደ ተመለከትነው ፍርድ አይደለም። በመጀመሪያውና በመጨረሻው ምድብ መካከል ያለው ልዩነት ብዙዎችን የትንቢተ ኢሳይያስ መጽሐፍ የተጻፈው በሁለት ሰዎች ነው ወደሚል መደምደሚያ አድርሷቸዋል። ይሁን እንጂ የመልእክቱ ጭብጥ ሐሳብ መለወጥ የግድ የጻፊው መለወጥን አያመለክትም። መልእክቱ ተለውጧል፣ መልእክተኛው ግን አልተለወጠም። የተለያዩ ደራሲዎች በተለያዩ ርዕሰ ጉዳዮች ላይ ይጽፋሉ። ለምሳሌ ያክል አንድ በጌታ የተወደደ አገልጋይ ወንድማችን መዝሙር 2ን መሰረት በማድረግ ስለ እግዚአብሔር ፍርድ፣ መዝሙር 22ን በተመለከተ ደግሞ ስለ እግዚአብሔር ማዳን የሚናገሩ ሁለት ትንንሽ መጽሐፎችን ጽፏል። ሁለቱ በጣም የተለያዩ ቢሆኑም የተጻፉት ግን በዚህ በወንድማችን በአንድ ሰው ነው። ቁጥር 1ን ተመልከቱ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ ይላል። ሸክምን ሁሉ በፈቃደኝነት የሚሸከም በኋላም ኢሳይያስ የተናገረለትን ሁሉ የሚፈጽም አዳኝ መጥቷልና ከእንግዲህ ወዲህ የዋይታና የሰቆቃ ጊዜ አክትሟል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ጥሪ የሚያቀርበው ይኸው ኢሳይያስ የተናገረለት አዳኝ ነው። ጌታ ኢየሱስ ክርስቶስ ከሸክም ያሳርፋል። ወዳጆቼ አጽናኑ፣ ሕዝቤን አጽናኑ የሚለው ጥሪ ከእግዚአብሔር ልብ የፈለቀ ጥሪ ነው። አምላካችን የመጽናናት ሁሉ አምላክ ነው። ጳውሎስ በሚከተለው ሁኔታ ስለዚህ እውነት ሲናገር የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን ሲል ይናገራል። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 4 ያለውን ይመለከቷል። ከዚህም በላይ መንፈስ ቅዱስ አጽናኝ ተብሏል። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ዮሐንስ ምዕራፍ 14 ቁጥር 16ን ተመልከቱ። ስለዚህም እርሱ አጽናኛችን ነው ማለት ነው። ቁጥር 2 ለኢየሩሳሌም ልብ ተናገሩ የተቀጠረችበት ወራት እንደተፈጸመ ኃጢያቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢያቷ ሁሉ ሁለት ጥፍ እንደተቀበለች ወደ እርሷ ጩሁ ይላል። በእስራኤል ባህል መሰረት አንድ ሰው መሬቱን በእዳ ሲያስይዝ ልብ በሉ በእስራኤል ባህል መሰረት አንድ ሰው ያለውን መሬቱን በእዳ ሲያስይዝ ውሉ በጽሑፍ ይሰፍርና ሰዎች ሁሉ እንዲያውቁ በር ላይ ይለጠፋል። ሌላው ቅጂ ደግሞ ባበዳሪው እጅ ይቀመጣል። እዳው ሲከፈልም እንዲው መከፈሉን ሰዎች ሁሉ እንዲመለከቱ በጽሑፍ ይሰፍርና በር ላይ ይደረጋል። እንግዲህ ኢሳይያስ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ ሁለት ጥፍ እንደተቀበለች የሚለው ይህን ጽንሰ ሐሳብ መሰረት በማድረግ ነው። ከበሩ ውጪ መከራና ስቃይን ከተቀበለው ሰው የተነሳ የኢየሩሳሌም ኃጢአትና ዕዳ ተከፍሏል። በብሉይ ኪዳንና በአዲስ ኪዳን ከነበሩ ሕዝቡ ጋር እግዚአብሔር የሚኖረው ግንኙነት ይህን ይመስላል። ክርስትናን ከአይሁድነትና ከሌሎች ሃይማኖቶች የተለየ የሚያደርገውም ይኸው ነው። ትልቁ ልዩነት ያለው ስርየት የሚለው ቃል ላይ ነው። ልብ በሉ፣ ትልቁ ልዩነት ያለው ስርየት የሚለው ቃል ላይ ነው። አረማውያን አማልክቶቻቸውን ላለማስቆጣት ተቆጥተው ከሆነም ቁጣቸውን ለማብረድ የተለያዩ ነገሮችን መስዋዕት ያቀርባሉ። የነዚህ ሰዎች አማልክት በቀላሉ ይቆጣሉ። ሰውን አሽቆጥቁጠው የሚገዙ እንጂ ጨርሶ ፍቅር የሚባል ነገርን አያውቁም። በሌላ በኩል ደግሞ በኃጢአቱ ምክንያት ሰው ከፈጣሪው ተለይቷል። ይሁን እንጂ ሰውን ወደ ራሱ ለማቅረብ አንድ ነገር ያደረገው ራሱ እግዚአብሔር ነበር። ዛሬ የእግዚአብሔርን እርቅ እንድንቀበል እንጂ ያንን እርቅ ለማግኘት ምንም ነገር እንድናደርግ አልተጠየቅንም። ይህን ልብ በሉ፣ ኢየሱስ ክርስቶስ መስቀል ላይ ያደረገውን መቀበል ብቻ ነው ያለብን። በኃጢአቱ ለጠፋው ዓለም ከዚህ የበለጠ መጽናኛ ሊሆነው የሚችል ነገር ፈጽሞ አይኖርም። ቁጥር 3 የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላል። አራቱም የወንጌል ጸሐፊዎች ማለትም ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ይህ ጥቅስ የሚናገረው ስለ መጥምቁ ዮሐንስ እንደሆነ አመልክቷል። በአዲስ ኪዳን ውስጥ በተደጋጋሚ አራት ጊዜ በመጠቀሱም መከራከሪያ ማቅረብ አልፈልግም። ከቁጥር 4 እስከ 6 ያለውን ደግሞ አለፍ ብለን እንመልከት። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጉጥጓጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህን ተናግሯልና። ጩሁ የሚል ሰው ቃል ምን ብዬ ልጩሁ አልኩ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው ይላል። ቀጥለው ያለው መጥምቁ ዮሐንስን እንደሚመለከት ነበር ሉቃስ የጻፈው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ይላል። ቁጥር 7ና 8ን ይመለከቷል። የሰው ልጅ በሳር ይመሰላል። ታዲያ እንደ ሳር መሆናችንን እየነገረን እንዴት መልሶ ሊያጽናናን ይችላል? ሳር በአንድ ወቅት አምሮ ሊታይ ይችላል፣ ከጥቂት ሳምንታት በኋላ ግን በስፍራው አታገኙትም። ይጠወልጋል፣ በመጨረሻም ይደርቃል። ሰውም እንደዚሁ ነው። ምናልባትም አንዳንዶቻችሁ ታዲያ ይህ ምን ያጽናናል ትሉኝ ይሆናል። ሰው ወገኖቼ ደካማ ነው፣ የሚጠወልግና በኋላም የሚረግፍ ነው። የእግዚአብሔር ቃል ግን አስተማማኝና ጽኑ ነው። የእግዚአብሔር ቃል መሸሸጊያችን ነው፣ ተደላድለን የምናርፍበትም መሠረት ነው። የእግዚአብሔር ቃል ደግፎና አጽንቶ የሚያቆመን ነው። ዋስትናችንም ደህንነታችንም በእግዚአብሔር ቃል ላይ ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 እስከ 5 ያለውን ተመልከቱ። አስተዋላችሁ? ዋስትናችንም ደህንነታችንም በእግዚአብሔር ቃል ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው ይላል። አላፊና ጠፊ ለሆነው የሰው ልጅ ዘላለማዊ ሕይወትን መስጠት የሚችለው ወንጌል ብቻ ነው። እስቲ አሁን ደግሞ ቀጥሎ ያለውን ቁጥር እናንብብ። ቁጥር 9ን ተመልከቱ። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ አንሺ፣ አትፍሪ፣ ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ ይላል። የምስራቹ ራሱ ወንጌል ነው። መጥምቁ ዮሐንስ ያበሰረው ይህንኑ ነበር። ኢየሱስ ክርስቶስ በሥጋ የተገለጠ አምላክ መሆኑን ማየት እስካልቻላችሁ ድረስ አውቃችሁታል ማለት አይቻልም። እነሆ አምላካችሁ እርሱ ሰው ብቻ ሳይሆን አምላክም ነው። እርሱ አማኑኤል ማለትም እግዚአብሔር ከኛ ጋር ነው። እርሱ አዳኛችን ነው። እርሱ ካለው ነገር የቀረው ምንድነው? ጌታ ካለው ነገር የቀረ ምንድነው? እግዚአብሔር ሁሉንም ነገር ፈጽሞታል ወዳጆቼ።
ይሁን ካለው ምን አለ ያስቀረው? ቃል እንደገባልን ሁሉን ፈጸመልን። ይሁን ካለው ምን አለ ያስቀረው? ቃል እንደገባል ሁሉን ፈጸመልን። አዝነን ባለንበት ተስፋችን ተሟጦ አለን የምንለው ሁሉ ነገር ጠፍቶ፣ ግን ወደ ላይ ስንጮህ ከላይ ዘንበላለም እንደ ተናገረን ያለው ሁሉ ሆነ። ጌታ ይሁን ካለው ምን አለ ያስቀረው? ቃል እንደገባልን ሁሉን ፈጸመልን። ጌታ ይሁን ካለው ምን አለ ያስቀረው? ቃል እንደገባልን ሁሉን ፈጸመልን። አንገባም ለከበረ ነገር፣ ኃጢአታችን ብዙ ለሰው ማይነገር፣ ብለን ባለንበትም ቃሉን ሲልክልን እጅግ ያሰቃየን ቁስላችን ሻረልን። ጌታ ይሁን ካለው ምን አለ ያስቀረው? ቃል እንደገባልን ሁሉን ፈጸመልን። ጌታ ይሁን ካለው ምን አለ ያስቀረው? ቃል እንደገባልን ሁሉን ፈጸመልን።
ስለ ዝማሬው እግዚአብሔር አምላካችን ይክበር ይመስገን። እግዚአብሔር አምላካችን ቃል እንደገባልን ሁሉንም ነገር ፈጽሞልናል። እነሆ ይላል ቁጥር 10፣ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱንም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው ይላል። ቀጥሎ ደግሞ የሁልጊዜ ልማዱ እንደሆነው ኢሳይያስ የመጀመሪያውንና ሁለተኛውን የጌታ መምጣት በአንድነት በማጣመር ያቀርባል። በመሰረታዊ ይዘቱ ስንመለከተው ወንጌል የመጀመሪያውንና ሁለተኛውን የጌታ ኢየሱስ ክርስቶስ መምጣት አጠቃሎ ይዟል። ስለሆነው ሁለቱንም በሚዛናዊነት መመልከት እንጂ አንዱን ብቻ ይዘን ሽምጥ መሄድ የለብንም። ቁጥር 11 መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ይላል። ጌታ መጀመሪያ የመጣው በረኛ ተመስሎ ነበር። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ሲል ይናገራል። ዮሐንስ ምዕራፍ 10 ቁጥር 11 ን ተመልከቱ። በተፈጥሮ በኩል እግዚአብሔር ራሱን ስለመግለጹ የሚያወሳውን ክፍል ደግሞ ቀጥለን እንመለከታለን። ስለ እግዚአብሔር ታላቅነትና ፈጣሪነት ይህ ቁጥር 12 ይናገራል። ውሆችን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርን ማፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው ይላል። እነዚህ ከላይ የተመለከትናቸው ሁሉ ፈጣሪ ምን ያህል ታላቅና ገናና መሆኑን ነው የሚያመለክቱት። የእግዚአብሔርን መንፈስ ያዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው ይላል። ቁጥር 13 እና 14ን ይመለከቷል። ወዳጆቼ እግዚአብሔር ባልንጀራ ወይም አማካሪ የለውም። ሁሉን እንደፈቀደና እንደወደደ ያደርጋል። ቁጥር 18 እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ ይላል። እኔና እናንተ በጣም በጥቂቱ ነው የምናውቀው። የምናውቀው ነገር በቅዱሳት መጻሕፍት የተገለጠውን ብቻ ነው። ቅዱሳት መጻሕፍት በጣም በጥቂቱ ነው የሚነግሩን። ያም ሆኖ የተነገረንን ጥቂቱን እንኳን በሚገባ መረዳት አልሆነልንም። ኢሳይያስ እግዚአብሔርን ከጣዖታት ጋር በማነጻጸር ሲናገር እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታሳዩታላችሁ ይላል። እግዚአብሔር ይህን ይመስላል፣ ያንን ይመስላል በማለት ልንገልጠው አንችልም። የተቀረጸውንስ ምስል ሰራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል ይላል። ሀብታም ሰው በወርቅና በብር ጣዖት ይሰራል። እስቲ አለፍ በሉና ቁጥር 20 ተመልከቱ። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛን ይፈልጋል ይላል። ድሃ ደግሞ እንዲሁ እንደ ራሱ ድሃ የሆነ አምላክ ያበጃል። ጣዖት አምልኮ ምን ያህል ከንቱና የማይረባ ነው። ቁጥር 21ን ተመልከቱ። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሠረተች ጀምሮ አላስተዋላችሁምን ይላል። በድን ከሆኑ ጣዖታት ጋር እግዚአብሔርን ማወዳደር በጣም ይከብዳል። እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንዳንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው ይላል። ወዳጆቼ መጽሐፍ ቅዱስ ምድር ጠፍጣፋ ናት አይልም። በክርስቶፈር ኮሎምቦስ ዘመን የነበሩ ሳይንቲስቶች ግን እንደዚህ ይገምቱ ነበር። ይህን ጥቅስ አስተውለው ቢሆን ኖሮ ግን ምድር ክብ መሆኗን በተረዱ ነበር። እንግዲህ ይህን ሁሉ ግምት ውስጥ በማስገባት እግዚአብሔር ለእያንዳንዳችን ጥሪውን ያቀርባል። ቁጥር 27ን ተመልከቱ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለ? ለምንስ እንዲህ ትናገራለ? ይላል። የእርሱ የሆኑት ስለሚገጥማቸው ችግር እግዚአብሔር በሚገባ ያውቃል። የኔና የእናንተን ብሶት፣ የኔና የእናንተን ችግር እግዚአብሔር ጠንቅቆ ያውቃል። ምን ነው እግዚአብሔር በቦታው የለም ወይ? ምን ነው እግዚአብሔር በስፍራውስ የለም ወይ ብለን የምናጉረመርምበትና በእግዚአብሔር ላይ አንዳንድ ጊዜ ደፈር ብለን የምንናገራቸው ቃላት አሉ። ወገኖቼ እግዚአብሔር በዙፋኑ ላይ ነው። ከዚህ ቀደም ደጋግሜ እንደተናገርኩት እኔና እናንተ መጨነቅ መፍራትም ያለብንና የሚገባን እግዚአብሔር ዙፋኑን ለሌሎች አሳልፎ የሰጠ እንደሆነ ነው። እግዚአብሔር ልጆቹ በተለያዩ አስቸጋሪ ሁኔታዎች ውስጥ ሲያልፉ በሚያጋጥማቸው ነገር ለዘለቄታ ሕይወታቸው የሚጠቅም ትምህርት እንዲያገኙ ይፈልጋል። ስለዚህ አስቸጋሪ ሁኔታ ሲገጥመን ከማዘንና ከማጉረምረም ይልቅ ለምን እግዚአብሔር ምን ሊያስተምረን እንደሚፈልግ ማየታን ሞክርም ወገኖቼ። እግዚአብሔር በተለያዩ መንገዶች የሚያሳልፈን በአላማ ነው። አስተዋላችሁ? እግዚአብሔር በተለያዩ አይነት መንገዶች ውስጥ የሚያሳልፈን በአላማ ነው። እግዚአብሔር ይክበር ይመስገን። ከቁጥር 8 እስከ 31 ያለውን ተመልከቱ። አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ምዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል። ያለን ትልቅ አምላክ ስለሆነ ወገኖቼ በፍጹም አይደክምም። እርሱ እንደ ሰው አይደለም። እዚህ ላይ የተለያዩ የእድገት ደረጃዎች ተጠቅሰዋል። አንዳንድ ሰዎች እነዚህን 3 ደረጃዎች በአንደኛ ዮሐንስ ምዕራፍ 2 ከቁጥር 12 እስከ 14 ከተዘረዘሩት የክርስትና ህይወት እድገት ደረጃዎች ጋር ያያይዟቸዋል። እነዚህ 3 የእድገት ደረጃዎች አንደኛ ህፃን ክርስቲያኖች፣ ቶሎ ጻፍ አድርጉ፣ ህፃን ክርስቲያኖች እንደ ንስር ይወጣሉ። ሁለተኛ ወጣት ክርስቲያኖች ይሮጣሉ። ፈጠን በሉ፣ ወጣት ክርስቲያኖች ይሮጣሉ። ሶስተኛ በሳልና አስተዋይ ክርስቲያኖች ግን ይሄዳሉ ወይም ደግሞ ይራመዳሉ። በሳልና አስተዋይ ክርስቲያኖች ግን ይራመዳሉ ወይም ይሄዳሉ። ወዳጆቼ ማንም ሆናችሁ ምንም በዚህ ምድር ከእግዚአብሔር ጋር እስከተመላለሳችሁ ድረስ የምትከፍሉት ዋጋ ይኖራል። ይሁን እንጂ በእያንዳንዱ ሁኔታ ውስጥ እግዚአብሔር ራሱ ጉልበት ይሆናችኋል። ወደ ላይ ለመውጣት የሚያስችላችሁን ኃይል የሚሰጣችሁ እርሱ ራሱ እግዚአብሔር ነው። በዚህ ምዕራፍ እግዚአብሔር ፈጣሪና አጽናኝ መሆኑን አይተናል። አዳኛችንና በሁኔታዎች ሁሉ ውስጥ ደግፎ የሚያቆመንም ራሱ መድኃኔዓለም ነው። እግዚአብሔር ስለዚህ ቃሉ ለዘላለም ይክበር ይመስገን።
መስኪኑን ስትሾም ኃያሉን ስትሽር ዘመን በዘመን ስትቀያየር ከአማልክት መሃል እንዳንተ ማነው ስራ ግሩም ድንቅ ስምህ ኃያል ነው። አይገወሰስ መንግሥት፣ አይደፈርም ግዛት፣ አይሞከርም ጉልበት፣ አይመረመር እውቀት።
አዎ
የምድር የሰማይ ገዢ ነህ፣ የአማልክት ሁሉ አምላክ ነህ፣ የነገሥታትም ንጉሥ ነህ፣ የጌቶች ሁሉ ጌታ ነህ። ጌታ ነህ፣ ጌታ ነህ፣ ጌታ ነህ፣ ጌታ ነህ፣ ጌታ ነህ፣ ጌታ ነህ።
የተወደዳችሁ ወገኖቼ እንግዲህ የዛሬው ዝግጅታችን እዚህ ላይ ያበቃል። በእውነት ለዚህ ዝግጅታችን ጸልዩ፣ ደብዳቤም ጻፉልን። በስልክ እየደወላችሁ የምታጽናኑን የምታበረታቱን አስተያየቶቻችሁንም ለምትሰጡን እግዚአብሔር ይባርካችሁ፣ እግዚአብሔር ከጸባወቱ ያስባችሁ ማለትን አረሳም። በጸሎታችን ጊዜ ሁሉ በተንበረከክንበት ስፍራ እናንተንም ጭምር እናስታውሳችኋለንና እግዚአብሔር አብዝቶ ደግሞ ደጋግሞ ይባርካችሁ። ከሚቀጥሉ ዝግጅቶቻችን ጋር እንድትቆዩ እየጋበዝናችሁ በእኛ በኩል ሰላሙኑ በማለት የምንሰናበታችሁ ቴክኒሻን አለማየሁ ዳዊትና እኔ አበበ ከበደ ወርቄ ነኝ። ሰላም። የምድር የሰማይ ገዢ ነህ፣ የአማልክት ሁሉ አምላክ ነህ፣ የነገሥታትም ንጉሥ ነህ፣ የጌቶች ሁሉ ጌታ ነህ።